ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 4 ቀን 2013 ዓ.ም ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥቅምት 4 ቀን 316 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የማዛልቅ ፍቅር ለመንቀርቀር በሚል ርዕስ ሻቢያውን መሪና የዘረኛውን ኮሎኔል ግንኙነት በሚመለከት የቀረበውን የዕለቱን የፍኖተ ዴሞክራሲ አተታ ከዜናው በማስከተል እናቀርባለን። ከዚያም ህብረትን በሚመለከት የቀረበ ጽሑፍ፣ በመጨረሻም ህዝባዊ አመጽን በሚመለከት በ2009 ዓ.ም በቀረበ የዴሞክራሲ አተም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የሰሜን ወሎ ዞን አስተዳደር በሰጠው መግለጫ በዞኑ ውስጥ ከ18000 ሄክታር መሬት ላይ የተመረተው የጤፍና የማሽላ ምርት ሙሉ በሙሉ በአንበጣ መንጋ ወደ መሆኑን ገልጿል። አንበጣውን ለመከላከል በርካታ የሰው ኃይል ቢሰማራ ማስወገድ ያልተቻለ መሆኑንና ከ34000 በላይ የሚሆኑ ዜጎች ምርታቸው የተጎዳባቸውን ተነግረዋል። የአንበጣውን መንጋ ለመከላከል ረቡዕ መስከረም 4 ቀን 4 አውሮፕላኖች በክራይ ወደ ኢትዮጵያ ገቡ መሆናቸው የግብርና ሚኒስቴር ገልጿል። በአሁኑ ሰዓት ከፍተኛ መጠን ያለው የአንበጣ መንጋ በምስራቅ ሐረርጌ፣ በድሬዳዋና በሶማሊያ አካባቢ ያሉትን ቦታዎች የወረረ መሆኑ ከመጡት አውሮፕላኖች የተወሰኑት በዚያ አካባቢ በሚደረገው የመከላከልና የኬሚካል መርጫ ስራ ላይ ተሰማርተዋል ተብሏል። በግብርና ሚኒስቴር ባለስልጣኖች መግለጫ መሰረት በትግራይ አካባቢ ኃላፊዎች ተጠይቀው መረጃ ባለመስጠታቸው ምክንያት በአውሮፕላን የታገዘ የኬሚካል ስርጭት ማካሄድ እንዳልተቻለ ተነግረዋል። የትግራይ ባለስልጣኖች ስለሁኔታው ላነጋገራቸው የዜና ተቋማት በሰጡት መልስ የትብብር ጥያቄ ከግብርና ሚኒስቴር እንደመጣላቸው ገልጸው በትክክለኛ ቦታ ላይ ኬሚካል ይረጫሉ የሚል እምነት ስለሌላቸው መልስ እንዳልሰጡ ተናግረዋል። ባለፈው ሳምንት ውስጥ ወደ ኢትዮጵያ መጥተው ከአገዛዙ ከፍተኛ ባለስልጣናት ጋር ከተገናኙ የአውሮፓ ህብረት ከፍተኛ ልዑካን መካከል ሁለቱ በኮሮና ቫይረስ ተጠርጣሪ ራሳቸውን ያገለሉ መሆናቸው ታውቋል። ግለሰቦቹ ራሳቸውን ያገለሉት የልዑክ አባል የነበረ ግለሰብ የኮሮና ቫይረስ የተገኘበት በመሆኑ ሲሆን ሁለቱ ግለሰቦች ኢትዮጵያ ውስጥ አግኝተው ካነጋገሯቸው መካከል አብይ አህመድና ሳህለወርቅ ዘውዴ እንደሚገኙበት ተነግሯል። የኮሮና ቫይረስ የያዛቸው ሁለቱ ልዑካን ቫይረሱን ማሰራጨት አለማሰራጨታቸው ካስተላለፉስ ለነማን እንደበከሉ በሚቀጥሉት ጥቂት ቀናት ግልጽ ይሆናሉ ተብሏል። በመተከል ዞን በድባጤ አውራጃ ዜጎች ራሳቸውን ከታጣቂዎች ለመጠበቅ ወታደራዊ ትምህርት እየተሰጣቸው መሆኑን ታውቋል። በዞኑ ውስጥ በተደጋጋሚ በነዋሪዎች ላይ ጥቃት መድረሱና በመከላከያ አባላትና በአካባቢው ልዩ ኃይል ይካሄዳል የተባለ ጥበቃና ጸጥታ በቂና አስተማማኝ አለመሆኑ ግልጽ በመሆኑ ምክንያት ምክትል ጠቅላይ ሚኒስትር ተብዬው ከቀናት በፊት የአካባቢው ነዋሪ ራሱን አድራይቶ አስፈላጊውን ትጥቅ ታጥቆ የተጠናከረ የመከላከያ አቅም መገንባት አማራጭ የሌለው ጉዳይ ነው በማለት ተናግሮ እንደነበር ይታወቃል። ከጥቂት ቀናት በፊት በመተከል ዞን በማንዱራ ወረዳ በ12 ሰዎች ላይ በተፈጸመ አሰቃቂ ግድያ ጉዳይ ከወያኔ ቡድን ጋር ቅርብ ግንኙነት ያላቸው የአካባቢው አስተዳደሮች እጅ ያለበት መሆኑን ተረጋግጧል ተብሏል። ከጎንደርና ጎጃም በደጀን በኩል ወደ አዲስ አበባ የሚንቀሳቀሱ የደረቅ ጭነት አሽከርካሪዎች በተጣጣቁ የኦሮሞ አሸባሪ ኃይሎች ተደጋጋሚ ጥቃት እንደተፈጸመባቸው ተነገረ። ጥቃቱ እየተፈጸመ የሚገኘው ከስሉልታ እስከ አባይ በርሃ ባለው ዋና መንገድ ላይ መሆኑን የተሽከርካሪዎች ባለቤቶች ተናግረዋል። አሽከርካሪዎቹ ቀደም ብሎ በየቦታው ቀረጥ እየተጠየቁ ህገወጥ ክፍያ እየፈጸሙ ስራቸውን ሲሰሩ መቆየታቸውን ይናገራሉ። ሰሞኑን ደግሞ የኦሮሞ ልዩ ኃይል መለየው የለበሱ ታጣቂዎች በተኩስ የታጀበ ጥቃት የፈጸሙ መሆናቸው ታውቋል። በአካባቢው በተሽከርካሪዎች ላይ ተኩስ መከፈቱ እየሰሙ ከኦሮሞ ፖሊስም ሆነ ልዩ ኃይል ምንም እርምጃ አለመወሰዱ ድርጊቱ በአገዛዙ መዋቅር የተገፈ እርምጃ ነው እስከማለት ያደረሳቸው መሆኑ አሽከርካሪዎች ገልጸዋል። አድማጮቻችን የለሱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የማዛልቅ ፍቅር ለመንቀርቀር ይወየኝና ሻቢያ ድንብርብር ለነገሩ ግም ለግም አብርሃም ግም ይበልጥ ይገልጻል። ያፋ ለሻቢያ ረዳ ብለው ሲለፈፉ የነበሩት ተገልብጠው የሻቢያ ቡችላና ደጋፊ ለዘመናት ስንት ህይወት አጥፍቶና ገብሮ ያላገኘውን ያልተሟላለትን በኮሎኔሉ አማካኝነት በቀላሉ አግኝቶ ስንት የጀግኖች ደም የፈሰሰለትን መሬት ውሰድ ከመባሉ ባሻገር በኢትዮጵያ ላይ የወሳኝነት እድልንም አግኝቷል። ኮሎኔሉ የአገርን ክብር አዋርዶ በሰማት ደም ቀልዶ ለሻቢያ ተንበርክኮ የሻቢያ መጋዣ የሆኑ ከሃዲዎችን ጠርቶ አቅፎ ኢትዮጵያን ሊያስመታ ሲጥር ጀልበየ ሰከንዱ ይወለዳል ነውና እልል ያሉ ዜጎችም አልጠፉም። በኤርትራና በኢትዮጵያ መሃል እንደ ሁለት ጎረቤት አገሮች ሰላም መስፈኑን ማንንም ባይጣላም በጉዳዩ ያለን አገራዊ አቋም ባይረሳም ሰላም የተባለውና ባረቦችና አሜሪካ ተገፍቶ በኮሎኔሉ ክህደት ተቀባይነትን ያገኘው ድርድርና ውጤቱ እስካሁንም ድርድሩ ምን እንደሆነ ለሚመለከተው የኢትዮጵያ ሕዝብ የተነገረው የለም። ለኢትዮጵያ ቅንጣትም እንደማይበጅ ከመግለጽ ወደ ኋላ አላልንም ነበር። ባድመንና አዲሮብን አስረክበናል። ንግድ የተባለው ታኗል። ከስምምነቱ ማን ተጠቀመ ብንል መልሱ ሻቢያና አረቦች የሚል ነው። ሻቢያ መስመር ቀይሮ መሬቱን ለሳውዲና ኤሚሬትስ ሸጦ በየመን ላይ ዘማች ከሆነ ጊዜ ጀምሮ ሻቢያ መደላደሉና መጠናከሩ ለኤርትራ ቀጣይ መርገም ለኢትዮጵያም ቀጣይ ቆስል ሆኖ መገኘቱ የሚካድ አይደለም። ከማንም በፊት የኤርትራ ችግር በሰላማዊና ዴሞክራሲያዊ መንገድ ይፈታ ያልነ ሲሆን የለም ብለው ያጓሩት አጉሎቹ ሁሉ ያገርን አንድነትና ልዕልና ሊያስከብሩ አለመቻላቸው ብቻ ሳይሆን ለግንጠላ ምቹ መሬት አዘጋጅ ሆነው ፈጥጠዋል። የኤርትራን መገንጠል እውን ያደረጉት ደርግና እነመለስ ናቸው። ይህን አለ ብለው ያልነበረን አለ ነበር በሚል ኢሃፓ ለሻቢያ ረዳ ብለው የደረቁና ያው ተፈተፉ ክፍሎች ሊደብቁት ያልቻሉት አክ ድርጅቱ ከመጀመሪያውም የነሻቢያን ውሽልሽል አልቀበል በማለቱ ከወያኔ አብረው እንደወጉትና እንዳጠቁት ነው። የተባለ ያ መቼም ቢሆን መች ሻቢያ የኢትዮጵያ ጣላት እንጂ ወዳጅ ሆኖ እንደማያውቅ ታሪክ ይመሰክራል። ተገንጣዮች በጋራም ሆነ በተናጠል ለአመታት በኢሃፓ ላይ መዝመታቸውን መካድ የሚቻል አይደለምና ከሻቢያም ከግብጽም አንድ ሆነው ኢትዮጵያን ያደሙት ወያኔዎች ሆኑ ዘረኞች ዛሬ አዲስ ታሪክ ቢጠርቁ ማንም አይቀበላቸውም። የኮሎኔሉና የሻቢያ ፍቅርና ሞቅሞቅ ግለቱ አንዲትም ማሐረብ ማድረቅ የማይችል ነውና እስከ ፍርሻው ሻቢያ ተጠቅሞ ኢትዮጵያ ላይ የማይሽር ቁስል እንዳያደርስ ነው ስጋታችን። ህዝብ ይናገር፣ አገር ትናገር፣ የሚያውቁና የደረሰባቸው ይናገሩ ካልንማ ሻቢያና በተለይም አምባገነኑ መሪው በጸረ ኢትዮጵያነት የታወቀና የተመሰከረለት ነው። ከወያኔና አረቦች ዚያድ ባሬና ገንጣዮች ጋር አብሮ ኢሃፓን ያጠቃ ነው። ኮሎኔሉን ሲያንበረክኩለት ሻቢያ ምን ተጠቀመ? ተስፋፍቶ ሊይዘው የሞከረውን መሬት አጸደቁለት። ሰላም መሰረተ በሚል ሽፋን ዓለም አቀፉ ማዕቀብ ተነሳለት። በንግድ ሽፋን የኢትዮጵያን ጤፍና ምርት ሊያገዝ እድል አገኘ። ብዙዎች ሰላዮቹን በኢትዮጵያ ሊያሰማራ እድል አገኘ። ኮሎኔሉም ኢትዮጵያን የተወረረነቱ ተጠያቂ ጥፋተኛ ለማድረግ በመስማማቱ ለሻቢያ ሁለገብ ካሳ ሊከፍልም ተስማምቷል። ሻቢያ አስመራ የተሸከማቸውን ከሃዲዎች የክብር እንግዳ ብሎ ኢትዮጵያ ሊያስገባም ቻለ። በኢትዮጵያ አዛዥ ናዛዥ ለመሆን በቃ። ኢትዮጵያ እንደ ሀገር ምን አገኘች? ምንም። ሰላም እንዳይሉ ወያኔና ሻቢያ ሳይዋጉ አመታት አልፈዋል። ከቅሌት የባሰ ቅሌት ደግሞ ኮሎኔሉ ከሻቢያ ሲፈራረምና የኢትዮጵያን ጥቅም ሲያስበላ ህዝብን ይቅርና ፓርላማ ያለውን በድን ተቋም እንኳ ለይስሙላ እንኳን አላማከረም። ምን ነው ኮሎኔሉ ወደ አስመራ የሻቢያው ጨቋኝ ወደ ኢትዮጵያ ምልልስ አበዙ ሳብንል አንዱ ያንዱን ቤተ መንግስት ዝግኒ ወይም ቀይ ወጥ እየናፈቀ ሳይሆን ኢትዮጵያ ላይ ሴራቸውን ለማጥበቅ መሆኑ ሳይታለም የተፈታ ጉዳይ ነው። ምክክራቸው በኢትዮጵያ ላይ የዘረኛ ሸምቆቋቸውን ሊያጠብቁባት ብቻ ነው። ዛሬ ከኮሎኔሉ ጋር ሆነው ኢትዮጵያን ሊያጠፉ የሚቅበዘበዙት ቡድኖች ሁሉ በሻዕቢያ ተኮትኩተው በአገር አጥፊ ስምሪት ላይ የነበሩት እነ ኦነግና መሰሎቹ እነ ግንቦት ሰባቶች ናቸው። ሻቢያ ዛሬ ገልበጥ ብሎ ጠላት ነኝ ቢልም ቀደም ግን የነ ወያኔ ሸኔ ወዘተ አጋር ለመሆኑ ባዶ ክስ አይደለም። ኢሃፓ ለኤርትራ ህዝብ ሰላምና ደጉን ስመኝለት የቆየ እንጂ ጠላት ሆኖ ያልተሰለፈበት ቢሆንም የሻቢያን የቀኝ ግዛት ነን አቋም ባለመቀበሉና ነጻነቱን በመጠበቁ እብሪተኛው ሻቢያ ጠላት አድርጎ ፈርጆ አጥቅቶታል። በወያኔ ጊዜም የጠላቴ ጠላት በሚል ከሻቢያ ጋር ያልሰመር ነው ከሻቢያ ጋር አንድ ሆኖ ለኢትዮጵያ መታደግ ከቶም የማይቻል መሆኑን ዳግም ስላረጋገጥንም ነው። ኢትዮጵያን ለመጉዳት ሊጠቀሙብን እንጂ የኢትዮጵያን ጠላት ወያኔን ለመውጋት ሊረዱን ሊጠቅሙን አልፈለጉም። መለስ ብለንም የግንጠል ኃይሎችን ከመቶበት አፈር ያላሳን ስቶ ኢትዮጵያ ላይ ማን አስተማራ ማንስ አገራችንን ሊጎዳ ጣረምንል መልሱ ሻቢያ የሚለው አልፎም ወንድም እህታችን የሆነው የኤርትራ ህዝብ በማንስር ሆኖ ነው መከራና ፍዳ የሚያየው የሚሳደደው የሚሞተው በየምጽዋው እስር ቤት ፍዳም ይቀምሰው ብንል በሻቢያ የተነሳ ነው። ብሔረተኞች በዚያው ቢደርቁም የኛ አጋርነት ከህዝብ ጋር ነውና በብሔረተኞች ጥላቻ የተነሳ ህዝብን በጅምላ አንጠላምና ጠባችን ከሻቢያ ጋር መሆኑ አግባብ ያለው ነው። በሻቢያ ላይ እንዝመጣላል የኤርትራን ህዝብ እንውጋዋላል ሻቢያ ጠላት የሚለን ኢትዮጵያን አሳልፈን ለማንም አንሰጥም በማለታችን ብቻ ነው። ሻቢያ አምባገነናዊና ለኢትዮጵያም የማይበጅ ኃይል ነው በማለታችን ብቻ ነው። የኢትዮጵያን አንድነትና ጥቅም ለድርድር አናቀርብም ስላል ብቻ ነው። የዘንድሮ ፍቅር ሳይጀምሩት ያልቃል ቢሆንም ይመላለሱ እንጂ ይተቃቀፉ እንጂ ሌላ ምን ያድርጉ? ሻቢያ ከኢትዮጵያ መሬትም ሆነ ጉዳይ በትግላችን ተመንጥሮ ይውጣ። የህዝብ አንድነት ይጠናከር። ኢትዮጵያ በሀቀኛ ልጆቿ ተከብራ ትኖር።
የጋራ ሀገርን ለማዳን የጋራ አመለካከት እንዲኖር የተቃዋሚዎች ግዴታ ነው። ኢትዮጵያ የጋራችን ነች ብሎ ከልብ የሚያምን ዜጋ ሁሉ በአንድ ጉዳይ ላይ በግድ መስማማት ይጠበቅበታል። የቅድሚያ ግዴታው ሊሆን የሚገባው የጋራ ሀገርን ለማዳን የጋራ ዓላማ ሊኖረው የግድ ይላል የሚለውን መቀበል ነው። በጋራ ዓላማ ላይ በመነሳት የጋራ ራዕይን ለማስተናገድ መቻል ሀገራችን የጋራችን ነች ለሚለው መርህ መሰረት ይሆናል። የጋራ ሀገር አለን የሚለው አባባል ትርጉም የሚኖረው በጋራ ዓላማና ግብ ላይ መተባበርና መረባረብ ሲቻል ብቻ ነው። እምነትን በተግባር ካልተረጎሙት እምነትን ማመኑ ብቻውን ስራት እንደማያስገኝ የታወቀ ኩነት ነው። በእምነት ላይ ብቻ ተስፋ ማድረግ ደግሞ ውጤቱ ምኞት ብቻ ሆኖ ይቀራል። ምኞትና ተስፋ ተባብረው ውጤት የሚያስመዘግቡት በብርቱ ስራና ተግባር ሲደገፉ ብቻ ነው። እንካ የለሽ ምግባርና ብርቱ ተግባር ሀገር ለማዳን የሚታገለው የአንድነት ኃይል ሊኖሩት ይገባል። ለዚህም እኮ ነው ቀደምት ወላጆች ምኞት አበባ ነው መስራት ግን ፍሬ ነው የሚል ይትባል አስመዝግበውልን ያለፉት። የወሬ የለው ፍሬ ያበባ የለው ገለባ ተብሎ እንዳይፈዝብን ከተፈለገ ቃል ንባብን ከትግባር አዋህዶ መታገል ግዴታ ይሆንብናል። የጋራ ሀገራችን የሆነችውን ኢትዮጵያን ማዳን አለብን ብሎ የሚታገል የተቃዋሚ ኃይል የጋራ እቅድና ፍልስፍ ነድፎ ከመተባበር የተለየ ምርጫ አይኖረውም። ይህ ሀቅ ደግሞ እስኪያሰለች ድረስ ተደጋግሞ የተባለለት ጉዳይ ነው። እስካሁን ግን ይህንን በተግባር መለወጡ ቀርቶ እርባና ያለው የጋራ ትግል ስልትና ዘላቂ ግብ እንኳን ተነድፎ አልታየም፣ በተግባርም አልዋለም። ይህ እስካልተከሰተ ድረስ ደግሞ ወያኔ ማንበርከክ ቀርጦ ማስደንገጥ እንኳን የሚቻል አይሆንም። የኢትዮጵያ አጥፊዎች ወያኔና ተባባሪዎቹ ሀገራችንን ለማጥፋት ሲሉ ብቻ የጋራ ዓላማ ስለነበራቸው በዚህ እኩይ ተግባር ዙሪያ ብቻ ለመተባበር በቅተው እቅዳቸውን በተግባር እየተረጎሙ ይገኛሉ። ይህንን መራራ ኮቶ እየጎመዘዘን ቢሆን መዋጥ ሊኖርብን ነው። ምክንያቱም መራራው እንክብል ከተዋጠ የሀገሪቱን ተውሳኮች ጠራርጎ ለማውጣት ፍቱን መድኃኒት ነውና። አጥፊዎች እኩይ ዓላማቸውን ለማሳካት ተባብረው እቅዳቸውን ሲያስፈጽሙ ኢትዮጵያን ማዳን አለብን ብሎ የሚታገለው የአንድነት ኃይሉ ለምን እስከዛሬ ድረስ ለመተባበር እንዳልቻለ የሁሉም ዜጋ እንቆቅልሽ ሆኖ ቆይቷል። በርግጥም ሲታይ የአሁኑ ተጨባጭ ሁኔታ የአንድነቱ ኃይል መተባበር አፈላጊነትና አንጀብጋቢነት የኢትዮጵያ ሕዝብ ከምን ጊዜውም በበለጠ ይፈልጋል። ጓጉቶም ይጠብቃል። ውሾችም ይጮሃሉ፣ ገመሎችም ይጓዛሉ የሚለው የወያኔ ምጸትና የትቢት አነጋገር አንገሽግሾታል፣ መሮታል። ይህን የህዝብ መንገሽገሽና መማረር የአንድነት ኃይሉ የቱን ያህል እንደሚጋራ ግን በእርግጠኝነት መናገር ያስቸግራል። ያማ ቢሆን ኖሮ በአሁኑ ወቅት ትግሉ በአስተማማኝ ደረጃ ላይ ተገኘ ነበር። ዛሬ ህዝቡ የሚያዝነውና የሚያንገሸግሸው ወያኔዎች በሚያወርዱበት ጭቆና ብቻ ሳይሆን በአንድነት ኃይሉ አለመተባበርና ያመረቀው ውጤት ባለማስመዝገቡ ጭምር መሆኑ የሚካድ አይደለም። የአንድነቱ ኃይል የህዝቡን መበደልና ማዘን ከልብ ሊረዳውና ሊገነዘበው ይገባል። ይህም ማለት ጥቃት ያላንገሸገሸው፣ ውርደት ያላንገበገበውና በደል ያላንገፈገፈው ኃይል ደግሞ ከሙታን በላይ ከሕያዋን በታች እንደሚኖር ሊረዳው ይገባል ማለት ነው። ከሙታኑ በላይ ከሕያው በታች ደረጃ ከተደረሰ ደግሞ የነጻነት ትግል እንቅስቃሴ ይደረጋል ብሎ ለማሰብ ያስቸግራል። ምድረ ተገንጣይ መንጋኮ ክተት መክት ብሎ ነው ትግሉን የጀመረው። ይህን እየከተቱ መመከት የሚለውን ስልት አንግቦ የሚታገል ኃይል ደግሞ ጠላቱን እያንበረከተ ድልን እንደሚያቀዳጅ መጠራጠር አይቻልም። በመሆኑም የአንድነት ኃይሉ ተስማምተ ክተት ተባብረ መክት የሚል ብሔራዊ የህብረት ጥሪ እያስተጋባ መታገል የቅድሚያው አጀንዳ ሊሆን ይገባል። እንደ ጥንት እንደ ጧቱ እንደ አባት አዳሩና ብሎም እንደ ቀደምት ታሪኩ የዛሬው ትውልድ ለሀገሩ ነጻነትና ክብር ለራሱ ህይወትና ማንነት ሲል ለብሔራዊ ነጻነት ትግል መነሳት አለበት። የሳይሆን ቀርቶ ሀገሪቱ ወደ ውድቀቷ ጠርዝ ከደረሰች በኋላ ከታሪክና ትውልድ ተጠያቂነት ለማምለጥ ሲባል አንዱ በሌላው ላይ ጣት መጠቋቆሙ ማንንም አይረዳ ሀገርንም አይጠቅም። ባለፉት 40 ዓመታት ሶስት ስርዓቶች እየወደቁ በአዲስ አምባገነን መተካታቸውን ተመልክተናል። የሚወድቀው አምባገነን ጦሱን ይዞ ሲሄድ ግን ተተኪው አምባገነን ካለፈው የባሰ እንጂ የተሻለ ሆኖ አልተገኘም። የኢትዮጵያ ህዝብ ልዩ ልዩ ትግሎች በየወቅቱ የሚነሱትን ጨቋኝ ስርዓቶች ማስወገድ ቢቻላቸውም እናም ደግሞ የአንዱ አምባገነን ስርዓት መንኮታኮት ህዝቡን ቢያስደስተውም በተሻለ ስርዓት ለመተካት ግን እስካሁን አልታደለም። የመሬት ላራሹን መፈክር አንግቦ የታደለው ህዝባዊ አመት የመሬት ባለቤትነትን የህዝብ ሊያደርግ አልቻለም። የዛሬዎቹ አምባገነኖችማ ጭራሹኑ የሀገሪቱን ለምና ሰፋፊ የእርሻ መሬቶች ለውጭ ባዕዳን እየቸበቸቡ ይገኛሉ። ይህም ኩነት የሚመጣው ለውጥ ሁሉ ያለፈውን መከራ ፍዳ የሚያስፈዳ ሳይሆን እንዲያውም በተተኪው ላይ እያመጸ ትግሉን በአዲስ ጥርስ እንደገና ካብሎ እንዲጀምር ያስገድዳል። ይህም በበኩሉ ህዝቡን ለሌላ ዙር መከራና ስቃይ እየዳረገ አዲስ መስዋዕትነት እንዲከፍል ያደርጋል። የኢትዮጵያ ህዝብ ህይወቱንና እድሜውን በሙሉ አምባገነንን እየታገለ መኖር አለበት ተብሎ የተፈረደበት ይመስል የአምባገነን ገዦች መፈራረቂያ ሆኗል። የሚያደርገው ትግል ሁሉ መቅኖ ያጣልፋት በመሆኑ የዲሞክራሲ አስተዳደር ለማምጣት የተደረገው ጥረት ሁሉ የውሃ ሽታ ሆኖ ቀርቷል። ከዚህ ማለቂያና መቋጫ ካልተገኘለት አዙሪት ለመውጣት ግን እስካሁን አስተማማኝ መፍትሄ አልተገኘም። የመፍትሄውን ፍለጋ ለመውሰድ ኃላፊነቱን ሊቀበል የተዘጋጀ ወገንም እኔ ያለው ብሎ ድምጹን አላሰማም። ዛሬ በትግሉ ሂደት ድምጹን ያላሰማ ዜጋ የደላጥ አርበኛ ለመሆን ያሰበ እንዳይመስልበት በሀገሪቱ ችግር መፍትሄ ፍለጋ ላይ እንዲያተኩር የዜግነት ግዴታ አለበት። ይህንን ለማለት የሚችሉ የሞራል ብቃት ያላቸው ዜጎች እንደሚኖራት ኢትዮጵያ እምነት አላት። እንባቱ እንደጠፋበት ለቃቂት የተጠመለመለውንና የተወሳሰበውን የሀገራችንን ሁለንተናዊ ችግር ለመፍታት ሁሉን አቀፍ አመለካከትና ስትራቴጂያዊ ራዕይ ያላቸው የአንድነት ኃይሎች ተሰባስበው መወያየትና ተጋራ ውሳኔ ላይ መድረስ ይጠበቅባቸዋል። ይህ ጉዳይ ጊዜ የሚሰጠው ሳይሆን በአንገብጋቢነት ደረጃ የሚታይና ቅድሚያ ሊሰጠው የሚገባ ብሔራዊ የትግል አጀንዳ መሆን አለበት። ወጣቱ ትውልድ ጀግኖቻችንና ታጋዮችን ይፈልጋል። ለመስዋዕትነት አራያ የሚሆኑትም ለማየትና ለማመን ይጓጓል። የጥንቱን አኩሪ ታሪክ ብቻ ሳይሆን የወቅቱን የዓለም አቀፍ አህጉራዊና የሀገር ውስጥ ተጨባጭ ሁኔታዎች መረዳት ይመኛል። ትናንት በደርግ ፋሽስታዊ አገዛዝ ስር በአሰቃቂ ሁኔታ ማደጉ አንሶት ዛሬም በወያኔ የዘረኛ አገዛዙ በመውደቁ ምክንያት የህይወት መልህቅ እንዳይኖረው ሆኗል። ቀደም ብሎ ከእርሱ በፊት የነበረው ያቆራጥ መሳዋታዊ ትውልድ በደርግ ጥይት የተጨፈጨፈውን ጓደኛውን ለማንሳት ምን ያህል የሞራል ብቃትና የጀግንነት ብቃት እንደነበረው እድሜው ፈቅዶለት ለማየት ባይችል እንኳን ከወላጆቹና ከታላላቅ ወንድሞቹ ተነግሮታል። ይህ የሚያስረዳው ኢትዮጵያውያን በተጋነነ ስሜታዊ በሆነ ታሪክ የተገነባን ህዝቦች አለመሆናችንን ያስረዳል። ይህም የኢትዮጵያ ታሪክ ከ100 ዓመት አይበልጥም የሚለውን የወያኔን ክህደት ድምጥ ማጡን ያጠፋዋል። ወጣቱ ትውልድ ለሀገሩ አኩሪ ታሪክ ትንሣኤ ቆርጦ መነሳት ይጠበቅበታል።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 42 ቁጥር 4 ጥር የካቲት 2009 ዓመተ ምህረት ህዝባዊ አመጽና የስርዓት ለውጥ። የአገራችን የቅርብ ታሪክ በየካቲት ወር ውስጥ አስደሳችም አሳዛኝም ሁኔታዎች እንደተፈጸሙ ይነግረናል። በየካቲት ወር የኢትዮጵያ ነጻነትና ሉዓላዊነትን ያረጋገጡ የኢትዮጵያን ህዝብ ያኮሩ ለመብቱ ለእድገቱና ለብልጽግናው የተስፋ ጭላንጭል ያሳዩ ክስተቶች የተፈጸሙ እንደመሆናቸው ሁሉ በርካታ ኢትዮጵያውያን የተጨፈጨፉበትና መስዋዕት የሆኑበት ከፋፋዩና አምባገነኑ ዘረኛ ቡድን ውልደት ያገኘበት አሳዛኝ ወር እንደነበረም ተገንዝበናል። በየካቲት 23888 ዓመተ ምህረት የተከናወነውን የአድዋ ድል በዓልና በየካቲት 66 ያጼውን አፋኝ አገዛዝ የገረሰሰውን የ1966ቱን የለውጥ እንቅስቃሴ በደስታና በሆታ ስናከብር በየካቲት 12 በአዲስ አበባ በግራዚያኒ ፋሽስቶች በግፍ የተጨፈጨፉትን ወይንም ዘረኛውና ጨፍጫፊው የወያኔ ቡድን ነፍስ የዘራበትንና ህልውና ያገኘበትን ክስተት በሐዘን እናስባለን። በዘመናዊ መሳሪያ ራሱን አስታጥቆና ጦሩን በሚገባ ሰልጥኖ አደራጅቶ በርካታ ባንዳዎችንና ሹምባሾችን አሰባስቦ አገራችንን ቀኝ ግዛት ለማድረግ ወረራ ያካሄደውን የጣሊያን ጦር ድባቅ በመምታት አባቶቻችን የተጎናጸፉት ያድዋ ድል በርግጥም እኛ ኢትዮጵያውያንን በዓለም አቀፍ ደረጃ እንድንከበር ያደረገ ኢትዮጵያውያንን ሁሉ ያቆራ ያገር አፍቃሪነታችን የጀግንነታችንና ያንድነታችን መገለጫ የሆነ ታላቅ ክስተት ነው። ይህ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝብ ኩራትና አርአያ እንዲሁም የትግል መመሪያ የሆነው ያድዋ ድል በየዓመቱ በደስታና በኩራት እየተከበረ ለተከታታይ ትውልድ መተላለፍ ይኖርበታል። በአሁኑ ወቅት አገራችንና ህዝባችን ለሚገኙበት አሳዛኝ ሁኔታ ትምህርትና ግንዛቤ ተስፋና ራዕይ ሊሰጥ የሚችለውና ኢትዮጵያውያን ሁሉ ባንክሮ ሊያስተውሱት የሚገባው ሌላ ክስተት ደግሞ የካቲት 66ቱ ህዝባዊ እንቅስቃሴ ነው። ያጼውን ፍራት ያናጋውና በኋላም እንዲገረሰስ ያደረገው የካቲቱ ህዝባዊ እንቅስቃሴ የረጅም ጊዜ የህዝብና የተራማጅ ኃይል ትግል ውጤት ነበር። ቀደም ብሎ ተማሪውና ተራማጅ ኃይሉ መሬት ላራሹ ይሰጥ፣ የብሔርና የብሔረሰብ እኩልነት ይስፈን፣ የሃይማኖት እኩልነት እውን ይሁን፣ የባላባታዊ መንግስት ይወገድ በማለትና ሌሎችንም መሪ ሐሳቦች በማንሳት ለረጅም ዓመታት ሲያካሂዱት የነበረው ተጋድሎ በሂደት ወደ ህብረተሰቡ ዘልቆ በየካቲት 66 መምህራን፣ ሰራተኞች፣ ወታደሮች፣ ነጋዴዎች፣ ተማሪዎች፣ የመንግስት ሰራተኞች፣ ሴቶች፣ ወንዶች፣ የተለያዩ የእምነት ተከታዮች ወዘተ የህብረተሰቡን ብሶት በማንሳት በእንቅስቃሴው ተሳትፈዋል። ገዢውን ክፍል ታግለዋል። የትግል መፈክሮችና ጥያቄዎችም አካባቢያዊ ከሆኑ ግላዊ ጥያቄዎች ውጭ ሰፍተው ወደ አገራዊና ህዝባዊ እንዲሁም ወደ ስልጣንና የስርዓት ለውጥ ጥያቄ ተሸጋግረዋል። በእንቅስቃሴው መጀመሪያ ወቅት የደሞዝ ጭማሪንና የኑሮ ሁኔታን መሻሻል ያነገበው የወታደሩ ጥያቄ የነዳጅ ዋጋ መቀነስን ዓላማ አድርጎ የነበረው የታክሲ ነጂዎች አድማ የትምህርት አሰጣጥ መስተካከልንና የደሞዝ ጭማሪን ያስተጋባው የመምህራን ጥያቄ የሃይማኖት እኩልነትን ግንባር ቀደም በማድረግ የተደረገው የምዕመናን እንቅስቃሴ አርሶ አደሮችና ሌሎች ተራማጅ ኃይሎች ሲያቀነቅኑት የነበረው የመሬት ላራሹ ጥያቄ እንዲሁም ሌሎች የህብረተሰቡ ክፍሎች ያቀረቧቸው ጥያቄዎች በትግሉ ሂደት አይነትና ጥራት እያገኙ ሂደው አጠቃላይ ወደሆኑ የመብትና የስርዓት ለውጥ ጥያቄዎች ተለውጠዋል። የመናገር፣ የመደራጀት፣ የመሰብሰብ ነጻነቶች ይከበሩ፣ ዴሞክራሲያዊ መብቶች እውን ይሁኑ፣ ያጼው ስርዓት ተወግዶ ህዝባዊ መንግስት ይመስረት የሚሉትና ሌሎችም መሰረታዊ የሆኑ ጥያቄዎች ጎላ ብለው ወጥተዋል። መሰረታዊ የሆኑ ጥያቄዎቻቸው ሊፈቱ የሚችሉት ጨቋኙ ስርዓት ተወግዶ በምትኩ በህዝብ የሚቋቋም ለህዝብ የሚያገለግልና በህዝብ ቁጥጥር ስር የሚውል ስርዓት ሲመሰረት መሆኑን አውቀው ዜጎች ለህዝባዊ መንግስት ታግለዋል። በህዝብ ትግልና ግፊት ያጸው አገዛዝ በመጨረሻ ሊከረሰስ ቢችልም በጊዜው የተደራጀውና ያገሪቱን የመከላከያ ኃይል ቁጣጥር የነበረው የምርጥ መኮንኖቹ ወታደራዊ ድርግ የህዝብን እንቅስቃሴ አግቶ የህዝብን መብት አፍኖ ጊዜያዊ ህዝባዊ መንግስት የሚለውን ህዝባዊ ጥያቄ በጊዜያዊ ወታደራዊ አስተዳደር ድርግ ለውጦ ስልጣኑን ለመቆጣጠር በቅቷል። ፈላጭ ቆራጩ የደርግ አገዛዝ በ17 ዓመት የስልጣን እድሜው የህዝቡን መብት ሙሉ በሙሉ አፍኖ የግድያና የጭፍጨፋ አገዛዙን አስፍኖ ሰፊውን ህዝብ እያሰቃየ ቢዘልቅም በልዩ ልዩ የፖለቲካ ኃይሎች ከተለያዩ አቅጣጫዎች በሚደርስበት በትር እየተገዘገዘና የህዝብን ተቀባይነት ሳያገኝ ስልጣኑን ሳያደላድል ዘልቋል። በመጨረሻም የተከማቸውን የህዝብ ብሶትና ሮሮ ተንተርሰው ሲንቀሳቀሱ የነበሩት ጠባብ ቡድኖች በውጭ ኃይሎች ተጠናክረው በሰነዘሩት ጥቃት ከስልጣን ሊወገድ ችሏል። ባለፉት 25 ዓመታት የወያኔ አገዛዝ በህዝብ ላይ ያካሄደውን ግፍና መከራ ሆነ የዘረጋውን አስከፊ አገዛዝ ስርዓት እዚህ ላይ በዝርዝር ማቅረብ አስፈላጊ ባይሆንም ካለፉት አገዛዞች የከፋና የበረታ የሀገሪቱን ህልውና አደጋ ላይ ያስቀመጠ የጥፋት መልክተኛ የሆነ አገዛዝ ነው ብሎ መደምደም ይቻላል። የወያኔ አገዛዝ ገና ስልጣን ሲይዝ ለአንድ የጎሳ ቡድን የበላይነትና ተቆጣጣሪነት አመቺ የሆነ ህገ መንግስት ነድፎና አገሪቱን በጎሳ ክልሎች ከፋፍሎ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥሯል። የወታደሩን፣ የጸጥታውን፣ ያስተዳደሩን፣ የፍርዱን ተቋም እንዲሁም ዋና ዋና የኢኮኖሚ መስኮችን ሙሉ በሙሉ በመቆጣጠር የፈላጭ ቆራጭ አገዛዙን ያሰፈነ ሲሆን የብዝበዛ አውታሮችንም አስፋፍቷል። ከአንድ ብሔር የተውጣጡ ገዢዎችና የጥቅም ተካፋይ የሆኑ ተባባሪ ባለስልጣኖች የበላይ የሆኑበት፣ ሌላው ደግሞ እንደ ሁለተኛ ዜጋ የሚታይበት የፖለቲካ ስርዓት መስርቷል። የህዝብ መሰረታዊ ዴሞክራሲያዊና ሰብአዊ መብቶች ታፍነዋል። መብቱን የጠየቀውና ተቃውሞ ያሰማው ዜጋ ይታሰራል፣ ይቀጠቀጣል፣ ይገደላል። የአምባገነን ስልጣን እንጂ የህግ የበላይነት የለም። ፍትህ ከናካቴው ጠፍቷል። የድሃ መሬት ተቀምጦ ለውጭ ባለሀብቶች ተቸብችቧል። የአገር ሀብት ተዘርፎ ወደ ውጭ ተግዟል። ስራ አጥነት ተስፋፍቷል። ረሃብ ያለማቋረጥ በሀገሪቱ ነግሷል። በአፈና አገዛዝ፣ በኢኮኖሚ ችግር ዜጎች ወደ ውጭ ተሰደዋል፣ ወዘተ ወዘተ። ካለፈው ዓመት መባቻ ጀምሮ በተከታታይ በተለያዩ የሀገራችን ክፍሎች ሲካሄዱ የነበሩት ህዝባዊ አመጾችና የተቃውሞ እንቅስቃሴዎች በወያኔ የ25 ዓመት የግፍ አገዛዝ አንጀቱ ያረረው ህዝብ ብሶት የወለዳቸው ናቸው። ቀደም ባሉት ዓመታት በክርስቲያን አባቶች በኋላም በሙስሊሙ ህብረተሰብ የተደረጉት እልህ አስጨራሽ የተቃውሞ እንቅስቃሴዎችን ተከትለው ለአንድ ዓመት ከሶስት ወር ለሆነ ጊዜ በደቡብና በሰሜን በምስራቅና በምዕራብ ኢትዮጵያ የተካሄዱት ህዝባዊ እንቅስቃሴዎች እንደ የካቲት 66ቱ እንቅስቃሴ መነሻ ምክንያታቸው ውሱንና አካባቢን መሰረት ያደረጉ ቢሆኑም በሂደት ስፋትና ጥራት እያገኙና እያደጉ ሄደው ወደ ስርዓት ለውጥ ጥያቄዎች ተለውጠዋል። በአዲስ አበባ ማስተር ፕላን ስም ሊካሄድ የነበረውን አይን ያወጣ የመሬት ዝርፊያ በመቃወምና እንዲሁም ከወልቃይት የማንነት ጥያቄ ጋር በተያያዘ አገዛዙ ያካሄደውን የአፈና እርምጃ በመቃወም በኦሮሞውና በአማራው አካባቢዎች የተጀመሩ እንቅስቃሴዎች ትግሉ እያደገና እየጎመራ ሲሄድ አምባገነን አገዛዝ ይወገድ፣ ህዝባዊ መንግስት ይመስረት በሚሉ ጥያቄዎች ተተክተዋል። ሌሎች አካባቢዎችም ስፋትና መጠናቸው ይነስ እንጂ ተመሳሳይ ህዝባዊ ጥያቄዎችን አንግበው አገዛዙን ወጥረዋል። ላለፉት 25 ዓመታት አገዛዙ በተለያዩ ስልቶች በህብረተሰቡ ላይ የጫናቸውን የጎሳ የሃይማኖት የቋንቋና የክልል ልዩነቶችን ሰብረው በህዝብ መካከል አንድነትን መተሳሰርን መደጋገፍን አጠናክረው በመቀጠል ላይ የነበሩት ህዝባዊ አመጾች እንደ የካቲት 66 እንቅስቃሴ ያገዛዝ ስርዓቱ ሊገረስሱ ባይችሉም በአገዛዙ የስልጣን እድሜ ታይቶ የማይታወቅ ደረጃ ገዢውን ክፍል ከመሰረቱ ያናጉ መሆናቸው አይካድም። የገዢውን መደብ የክፍፍል ተንኮል የሰበሩ ሆዳሙንና ለጥቅም ያደረውን ያስከዱ በስልጣን ላይ ያሉትን የገዢውን ክፍል አባላት እርስ በርስ ያተራመሱ እንቅስቃሴዎች ነበሩ። አገዛዙ በህዝባዊ አመጽ ጥንካሬና ስፋት ከመደናገጡ የተነሳ ህይወቱን ለማቆየት የተለያዩ እርምጃዎችን ወስዷል። በአምሮ የማሰብ በመንፈስ የመመኘት እንዲሁም የመናገር ሆነ የመስማት እጅን የማንቀሳቀስ ሆነ በእግር የመራመድ መርት የሚከለክለውን አፋኝ የሆነውን ያስቸኳይ ጊዜ አዋጅ አውጆ እንቅስቃሴውን ለማስቆም ሞክሯል። የወያኔው አፋኝ አዋጅ ዜጎች እንዳይናገሩ እንዳይሰበሰቡ የተቃዋሚ ዜና ማሰራጫዎችን እንዳያዳምጡ የተቃዋሚ ጽሑፎችን እንዳያነቡ እጃቸውን አጣምረው ተቃውሟቸውን እንዳይገልጹ ተቃዋሚ ናቸው ተብለው ከተመደቡት ወይም ከሚተረተሩት ጋር እንዳይገናኙ እንዳይነጋገሩ ይከለክላል። በደርግ ዘመን ያሰበና ያሳሰበን የሚቀጣ አዋጅ ታውጆ የሁሉም መሳለቂያ ሆኖ እንደነበር የሚታወቅ ሲሆን የወያኔም አይን ያወጣ አዋጅ ከትዝብትና ከስላቅ ያመለጠ አልሆነም። በአስቸኳይ ጊዜ አዋጁ ስም በርካታ ወገኖች ተገድለዋል። በአንዳንዶች ግምት ከአርባ ሺህ በላይ የሆኑ ዜጎች በየማጎሪያ ሰፈሮች ውስጥ ታስረው በልዩ ልዩ የጭካኔ ተግባሮች ተሰቃይተዋል። ንብረቶቻቸውን ተዘርፈዋል። የአዋጁ የመጀመሪያው ዓላማ በወታደራዊ አገዛዝ የፍራስ ድባብን አስፍኖ የስልጣን እድሜውን ማራዘም ስለነበር አገዛዙ ካመጹ ጥቂት ፋታ በማግኘቱ አዋጁ ግቡን መጥቷል በማለት እየተኩራራ ይገኛል። አገዛዙ ከኃይል እርምጃው ጎን ለጎን አስመሳይ እርምጃዎችንም ወስዷል። ቲያትሩና ድራማውን በየመስኩና በየደረጃው አሳይቷል። በአዋጅ ስብሰባ እንዳያደርግ የተከለከለ ዜጋ በግድ ለስብሰባ ተጠርቷል። በአዋጅ አፉ እንዳይናገር የተረጎመ ወገን ወያኔ በጠራው ስብሰባ ላይ ስለ ባለስልጣኖች ድክመት ለአስተዳደር ጉድለት የመሰለህን ተናገር ተብሎ ተጠይቋል። አንጀቱ ያረረው ህዝብ ከወያኔ በላይ ብልጥ ሆኖ የልቡን በልቡ ይዞ እየሳቀና እየሸነገለ ሸኝቶታል። በወያኔ ድርጅትና በተለጣፊ ድርጅቶች ውስጥም በጥልቅ መታደስ በሚል ፈሊጥ ግምገማ ሲያካሂድ ቆይቷል። የወያኔ ቁልፍና ነባር ተጋዳላዮችን የማይነካ የበታቾችንና ተለጣፊዎችን ሸንቆጥ የሚያደርጉ እርምጃዎች ተወስደዋል ተብሏል። አጥፍተዋል የተባሉት ከሹመታቸው ተነስተው በአዲሶች ሲተኩ ወደ ሌላ ቦታ ሲዛወሩና ከስራ ሲባረሩ ሌሎች ደግሞ ሲታሰሩና ፍርድ ቤት ሲቀርቡ ታይተዋል። ስርዓት ወጣቶችን ስራ ለማስያዝ በጀት ተመድቧል ተብሏል። በዩኒቨርሲቲ የተመረቁት ወጣቶች በእንጨት ስራ ላይ በመሰማራታቸው ወይም የኮብልስቶን ግንበኛ መሆናቸው ትልቅ እመርታ ተብሎ ተደስክሮለታል። አልፎ ተርፎም አሽቀንጥሮጥሯቸው የነበሩትና ህጋዊ ከተባሉት የተቃዋሚ የፖለቲካ ድርጅቶች ጋር ድርድርና ውይይት እየተደረገ ነው በማለት መመጻደቅን ተያይዞታል። የተቃዋሚ ድርጅቶችን መሪዎች አስሮ እያሰቃየ ሰርጎ በመግባትና በመከፋፈል ህልውናቸውን አዳክሞ እያመነመነና ቢሮቻቸውን እየመዘበረ ባለበት ሁኔታ ውይይትና ድርድር የሚለው ለለበጣ መሆኑን አእምሮ የተዘጋ ደንቆሮ እንኳ አይተተውም። ገባ ብሎ ውስጡ ሲመረመር ደግሞ ከሚሰበሰቡት ውስጥ 3/4 የሚሆኑት አገዛዙ ጠፍጥፎ የሰራቸው የሚያስተላልፈው መመሪያና ትዕዛዝ የሚንቀሳቀሱ በመሆናቸው በድምጽ ብልጫ የሚፈልገውን ውሳኔ አስወስኖ ለመሄድ ጥቅት እንዳለው በግልጽ ያሳያል። ይህ ሁሉ ግርግርና እንቶፈንቶ በህዝብ ላይ የፍራት ድባብ ለመጣልና በአስመሳይ እርምጃዎች ዜጎችን لما مالل نو لالفوت هاي عمس سامتات بچقونا نببز بزا انجسي تقومات تروفز بجن يوياني ماس فراراتم موني ماس مسل تياتر التقبلم باس چقوي جزي عواجو بتر البرققم فماس مسل دراماو التتعللم عزب يتطيقو الطياقيوش مسارتاوينا والساين سلوانو ببلتابل تنت بميد الرقياس مساي سبسباويم يسلطان المين مارازا ميا شفاني هونو شمشر تقباراوي ومادرق يمني ملز هيدا اللم عزب يتطيقو يسرعات لوتنو طياقيوش يمني ملزو تانيش قروش يمي فتو الدقمو عزب يسلطان بالبيت كيهون بچانو يسرعات لوت ساينور ياند بودن ياند زر ياند پارتي بلاي النت سلاج قراج النت النام بغن النت اي وقدم يسرات لوت كاليلة يهزب نت النت النام ابت اي كبرم يهجي بلاي النت اي نورم يسرات لوت كاليلة هزب بزر النبقوان قوان دي كفافل يميدر سبتت انو اي قدام يبير بير سبوش بأس كل النت لا يتمسرت عند النت اون اي هونم يسرات لوت كاليلة ياغر حابت كمم مزبر ايدنم يسرات لوت اون كالونا تطيق النت اي رقاقتم يسرات لوت كاليلة سلامنا من رقاقات اي قنيم هزب يمي فلقو سرعات من قست هزب يسلطان من شنا بالبيت يمي هون بس بهزب يمي مرتنا بهزب قطط ترسر يميول الديمقراطياوي سرعات نو باند اگر است سلامم مونه مرگاگات بلچگنم مونه ادگت لگن یمی چلو اگر ایتو ابمی گبای تو اتکارو یمنگست اکالوچ هگوچ نادم بوچ اندیوم تا تیگی نتی هلو یا سدادر مواکر تینورات نو دیموکراسی اوی بممی بالو یتلی ایو اگروچ یمی گنیوس منگست اوی مواکروچ یتلی ایو کلسن نامل تی هلا چو بمونو از دیلائی مزرزر یمی چل بای هونم በሁሉ ዘንድ ተመሳሳይ የሆነውን መሰረታዊ ይዘት ባጭሩም ቢሆን ማስቀመጡ ለግንዛቤ ይረዳል። አገራችን ህልውናዋን አስከብራ የህዝቦቿን መብትና ነጻነት አስጠብቃ ሰላምንና መረጋጋትን እውን አድርጋ ለሁሉም ዜጎች የሚደረስ ብልጽግና አግኝታ ወደፊት ልትጓዝ እንድትችል ከብዙ በጥቂቱ የሚከተሉት ዋና ዋና መርሆች እውን መሆን አለባቸው። ሁሉም ዜጋ ግልጽ ሆኖለት በግልጽ ተወያይቶበትና ተነጋግሮበት በድምጽ ብልጫ የሚያጠልቀውና ሁሉም ተገዥ የሚሆንለት ህገ መንግስት በማንም ቡድን ፓርቲ ጎሳ የእምነት ተከታይ ወዘተ ቁጥጥር ስር ያልዋሉ ወይም በበላይነት የማይመራቸው ተጠሪነታቸው ለህገ መንግስቱ ብቻ ይሆንና አንዱ ወገን ከተሰጠው የስልጣን ገደብ ሲያልፍ ሌላው ሊቆጣጠር በሚችልበት መንገድ ይተዋቀሩ መንግስታዊ አካሎች ማለትም የህግ አውጪ የህግ አስፈጻሚና የዳኝነት አካሎች ከማንም ቡድን ተጽዕኖ ነጻ የሆኑ ነጻነት ያላቸው ገለልተኛ የሆኑና ተጠሪነታቸው ለህገ መንግስቱ ብቻ የሆነ በሁሉም የህብረተሰብ ክፍል ተሳትፎ የሚዋቀሩ የመከላከያ የጸጥታና የአስተዳደር መዋቅሮች የህዝብን ልዩ ልዩ አስተያየትና አመለካከት የሚያስፋፋ እውነቱን የሚያወጣ የተደበቀውን ፈልፍሎ ይፋ በማድረግ የሚያጋልጥ መሪዎችን የሚያርምና የሚወቅስ መልካም አመለካከቶችን የሚያስተጋባና የሚያሰራጭ ነጻነቱና ህልውናው በህግ የተጠበቀና የተከበረ መገናኛ ብዙሃን ከማንም ቡድን ፓርቲ የመንግስት መዋቅር የመከላከያና የጸጥታ ኃይል ጣልቃ ገብነት ነጻ በሆነ መንገድ የሚካሄድ ርቱዓዊና ፍትሃዊ ምርጫ የሚሉት በዋናነት ከሚጠቀሱት መካከል ጥቂቶቹ ናቸው። ከላይ የተዘረዘሩት ሁሉ በአገራችን አሉ የሚባል ቢሆንም ባንድ ቡድን መጠቀሚያና ለይስሙላና ለማስመሰያ የተፈጠሩ በስም ደረጃ ላይ ብቻ ያሉ መሆናቸው አከራካሪ አይደለም። ባብና ዘረኛ በሆነ ቦያኔ ቡድን ተቀደው ህልውና አግኝተውና በቁጥጥር ስር ውለው ላለፉት 25 ዓመታት ድራማ ሲሰራባቸው መቆየታቸው አለ የሚባል አይደለም። አለ የሚሉ ካሉ የገዢው ቡድን አባላት ወይም የጥቅም ተካፋይ የሆኑ ብቻ ናቸው። ነገሩን ያልተረዱ ወይም ግር የሚላቸው ካሉ ደግሞ ታሪክን በመረዳትና ዝርዝሩን በደንብ በማጤን እውነታውን መገንዘብ ይቻላል የሚል እምነት አለን። ወያኔ በመሳሪያ ኃይል ስልጣን ሲይዝ ለኢስሙላ ባካሄደው የሕገ መንግሥት ጉባኤ ለረጅም ጊዜ ስልጣን ሊያቆየው የሚችለውን የራሱን ፕሮግራም የሀገሪቱ ሕገ መንግሥት አድርጎ በሥራ ላይ መዋሉን ማን የሚስተው አለ? የሕግ አውጪው የሕግ አስፈጻሚውና የዳኝነት አካሎች ላለፉት 25 ዓመታት በዚህ ቡድን ቁጥጥር ስር መቆየታቸውንስ ማን ሊከራከር ይችላል? በመንግስታዊ አካሎች መካከል የስልጣን ሚዛን የተጠበቀበትና ያንደኛውን አካል የስልጣን ገደብ ሌላው አካል የተቆጣጠረበት ሁኔታ ታይቶ ያውቃልን? ቁልፍ የሆኑ የመንግስት ሚኒስቴር ቦታዎች፣ መንግስታዊ ተቋም ያላፊነት ቦታዎች ወዘተ በወያኔ አባላት 25 ዓመታት የተያዙት ለምን ይሆን? በቅርቡ በተከሰተው ህዝባዊ አመጽ ግፊት አንዳንድ ቁልፍ የሆኑ የሚኒስትር ቦታዎች በሌሎች ተለጣፊ ድርጅቶች አባላት ተተኩ ቢባልም እነዚህ የሚኒስቴር መስሪያ ቤቶች በመንግስት ሚኒስትርም ሆነ በሌላ ደረጃ ተሰይመው በመቆጣጠር ላይ ያሉት የማን ድርጅት አባላት ናቸው? የመከላከያና የጸጥታ ተቋሞችስ በማን ቁጥጥር ስር ናቸው? ከመከላከያው ማዕከል ጀምሮ ዋና ዋና ቦታዎች እንዲሁም በክፍለ ጦር፣ በቀጠና፣ በብርጌድ ወዘተ በኃላፊነት ቦታ ላይ የተሰየሙት የወያኔ አባላት አይደሉምን? የወታደሩ ክፍል የብሔር ተዋጽኦ አለው ቢባልም የወያኔ ቡድንን ስልጣን ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ለመጠበቅ በልዩ መልክ የተደራጀውና የሰለጠነው በሰላማዊ መንገድ ተቃውሞ የሚያሰሙን ዜጎች ጭምር በማንኛውም ቦታና ሰዓት ለመግደልና ለመደምሰስ ሙሉ ወብት የተሰጠውና ለፈጸመው የወንጀል ስራዎች ተጠያቂ የማይሆነው የአጋዚ ጦር የተሞላው በወያኔ ድርጅት አባላት መሆኑ አገር ያወቀው ፀሐይ የሞቀው ሐቅ ነው። የስለላውና የጸጥታው ክፍልም መስሪያ ቤቱ ቁንጮ ጀምሮ እስከ ክፍል ኃላፊዎች ድረስ የተያዘው በዚሁ ድርጅት አባላት ሲሆን፣ በዚሁ መስሪያ ቤት ስር ያሉ እንደ ኢሚግሬሽን አይነት የተለዩ ክፍሎች ደግሞ ቦታቸው ሙሉ በሙሉ ወይም 90% የተያዘው ከአንድ ጎሳ በመጡ የወያኔ አባላት ነው። በወያኔ ባለስልጣኖች መብታቸውን የተቀሙ ዜጎች በሚገደሉበት፣ በሚታሰሩበትና ታስረው በሚሰቃዩበት እንዲሁም ትክክለኛ ፍርድ በተነፈጉበት ሁኔታ በአገሪቱ ውስጥ የሕግ የበላይነትና ፍትህ አለ ማለት አይቻልም። በኤፈርት ሆነ በሜቴክ በምርት ገበያ ሆነ በሌላ የንግድ ድርጅት ስም ስልጣንን የተቆጣጠሩ የወያኔ አባላት በብዙ ቢሊዮን ዶላር የሚቆጠር የአገሪቱን ሀብት የሚዘርፉበትና ወደ ውጭ የሚያወጡበትም የወንብድና ተግባርም ሳይጠቀስ መታለፍ የሌለበት ነው። እንዲህ እያልን በመቀጠል የወያኔን አገዛዝ ምንነት ማሳየት ይቻላል። ዝርዝሩ ብዙ ስለሆነ ሁሉንም እዚህ መጥቀሱ አስቸጋሪ ቢሆንም ከላይ የተጠቀሱት በመጠኑም ቢሆን ያገዛዙን ውስጣዊ ገጽታ ይገልጻሉ ብለን እንገምታለን። በተለያዩ የሀገራችን ክፍሎች ህዝባችን እየሞተ እየቆሰለ እየታሰረና እየተሰቃየ እንዲሁም ንብረቱ እየወደመና እየተዘረፈ ከአንድ አመት ተኩል በላይ ለሆነ ጊዜ አመጹን ያካሄደውና ያቀጣጠለው ከላይ የተጠቀሰውን አስከፊውን ያንድ ቡድን ፈላጭ ቆራጭ አገዛዝ አስወግዶ በምትኩ ህዝብ የስልጣን ምንጭ የሆነበት መብት የሚጠበቅበትና የሚከበርበት እኩልነት የሚረጋገጥበት ዴሞክራሲያዊ ስርዓት ለመመስረትና ለመገንባት ነው። ስለሆነም ዜጎች ደም የከፈሉበት የተሰቃዩበትና አካለ ስንኩላን የሆኑበት ህዝባዊ ጥያቄ በማናቸውም አይነት ሹምሽር በጥልቀት መታደስም ሆነ በይስሙላ ውይይት የሚመለስ አይሆንም። በአሁኑ ወቅት አመጹ የቀዘቀዘ ቢመስልም የተዳፈነ እንጂ ያልጠፋ፣ ያንቀላፋ እንጂ ያልሞተ መሆኑ ግልጽ ነው። በጋድ የሚታየውና ያልተደበቀው ኢትዮጵያ የህዝብ ብሶትና ቁጭት የሚያሳየን የተዳፈነው አመጽ በአዲስ ንፋስ ተንቀልቅሎና ነበልባሉ ከአድማስ አድማስ ተሰራጭቶ ይህን አስከፊ አገዛዝ ከመሠረቱ ገርስሶ ሊጥል የሚችል መሆኑን ነው። የአሁኑ ትውልድ እያካሄደ ያለው የአመጽ እንቅስቃሴ የካቲት 66ቱ ህዝባዊ አመጽና ካመጹ በኋላ ከተከተሉት ሁኔታዎችም የተማረውም የሚማረውም ትምህርት ይኖራል። በካቲት 66ቱ ህዝባዊ እንቅስቃሴ ሁሉም ዜጋ በዘር በሃይማኖት በጾታና በእድሜ በመኖሪያ ቦታ በሙያ በስራ መስክ በትምህርት ደረጃ ወዘተ ሳይለያይ ክንዱን በማስተባበር ታግሎ የንጉሱን አገዛዝ ገፍትሷል። ካለፈው አንድ አመት ተኩል ጀምሮ በተለያዩ አካባቢዎች ሲካሄዱ የነበሩት ህዝባዊ አመጾች የወያኔ አገዛዝ የጫነውን የዘር ልዩነትን በመስበርና አንዱ ክፍል ያነሳውን የትግል ጥያቄ ሌላው ወገን በመደገፍ የጋራ የሆነውን ህዝባዊ ትግልና ጥያቄ ለማጠናከር መሞከራቸው የካቲት 66ቱ እንቅስቃሴ የወሰዱት ትምህርት እንዳለ የሚያስገነዝብ ቢሆንም የተለያዩ የህብረተሰብ ክፍሎችን በማቀፍና የትግሉንና ያመጹን አድማስ ወደ ተለያዩ አካባቢዎች በማስፋት በኩል እንቅስቃሴዎቹ የሚቀራቸው ስራ እንደነበር መረዳት ይቻላል። የካቲት 66ቱ ህዝባዊ እንቅስቃሴ ያጤውን አገዛዝ መገርሰስ ቢችልም በወቅቱ የተደራጁትና የእንቅስቃሴው አካል የነበሩ ክፍሎች ያልተጠናከሩና ለጋ ስለነበሩ ህዝባዊ መንግስት የሚለው የእንቅስቃሴው ዓላማና መዳረሻ በወቅቱ በሚገባ በተደራጀውና ኃይልን ባከማቸው በምርጥ መኮንኖች ቡድን ተጠልፎ ግቡን ሳይመታ ቀርቷል። ለግል ሳይሆን ለህዝባዊ ጥቅም፣ ለዝና ሳይሆን ለህዝብ መብትና ነጻነት ራሳቸውን መስዋዕት ለማድረግ የቆረጡ ዜጎች እስካሉ ድረስ የወቅቱ ህዝባዊ አመጽ አገዛዙን ማስወገድ መቻሉ የማያጠራጥር ቢሆንም በጥልቀት ተሐድሶ ባገኘው ወያኔ ቁጥር 2 ወይም በሌላ የተደራጀ ኃይል እንዳይተለፍ የህዝብ ወገኖች የሆኑ ሁሉ በህቡና በሌላ አመች በሆነ መልክ የበለጠ መደራጀታቸውና ክንዳቸውን አስተባብረው መታገል አማራጭ የሌለው መንገድ ነው እንላለን። የህዝባዊ ትግል ውጭ ላፍታም ተለይቶ የማያውቀው ያፓ ህዝባዊ አመጹን ለማጠናከር የበኩሉን አስተዋጽኦ እያደረገ መሆኑን እየገለጸ ትግሉ አስከፊውን አገዛዝ አስወግዶ ስልጣን የህዝብ ምንጭ የሆነበት ስርዓት እውን እስኪሆን ድረስ ኃይላችንን አስተባብረን እንታገል በሚል ጥሪውን ያስተላልፋል። አስከፊው አገዛዝ በህዝባዊ አመጽ ይወገዳል። የኢትዮጵያ ህዝብ አንድነቱን ጠብቆ በሚያካሂደው ትግል ድልን ይጎናጸፋል።
ከሞለ ፋሽስቶ ያጎየበት ዛሬ ነቦታዩ እንደረከከ የለፋን ፈጋ እንደሩ ከዛለው በዘመን አመር ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ